የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 እና በ25 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በልብና በአንጎል የሚካሄዱ ሰባት ምርምሮች በአሜሪካ በኩል ያለውን ፕሮጀክት እንድመራ ተመረጥኩኝ። ከዛ ደግሞ በቼክ በኩልም እንደዚሁ እና የዶክተሬት ምርምር የሚያደርጉ በተለያየ የልብና አንጎል ምርምር ስራዎች የሚሰሩ ብዙ የምርምር ጽሁፎች ይወጡ አሉ። በተለይ በቼክ ተመራማሪዎች ብዙ ፓተንት አለ እና ይሄ ነገር እንደ ቁም ነገር ቆጥረውት ነው እንግዲህ ሽልማት ቺካጎ ውስጥ ተደረገ።
ዛሬ እለቱ እሁድም ቢሆን ሐኪሙን ይጠይቁ ፕሮግራምን ለማግኘት ማክሰኞን መጠበቅ ግዳዩንም።
ለዚህ ጥያቄ የቀላቀለ አባባል መነሻ የሰማችኋቸው የፕሮግራማችን ደንበኛ የቤተኛችን የነርቭና የአንጎል ልዩ ሐኪሙ ፕሮፌሰር ዮናስ እንዳለገዳ ናቸው።
የዛሬው ታዲያ ወዲህ ነው ነገሩ። በሙያቸው ላበረከቱት አስተዋጽኦ በቅርቡ ለአንድ የክብር ሽልማት በመብቃታቸው ነው ወደ መጽሔት ጋብዘን ያወጋ ናቸው።
እንደገባን ተማሪ ባንዲራው ፊት ለፊት ይሰለፋል። ዋናው ዳይሬክተር መሃል ሆኖ ምክትል ዳይሬክተሩ ተማሪዎቹ መካከል ሆኖ የኢትዮጵያን ሕዝብ መዝሙር በመዘመር ትዝ የሚለኝ ባንዲራው በምንሰቀልቅበት ጊዜ አይናችን አብሮ ከባንዲራው ጋር ከፍ እያለ እንከተላት ነበር። ባንዲራው የባንዲራ ፍቅራችን መሆኑ ገነዘባለሁ።
የንጉሴ አክሊሉ መስኮት ከአዲስ አበባ ሲከፈት ከሚሰሙት ድምጾች ውስጥ አንዱ ነው።
እንግዳችን ወደሚያሰሙት ወደዚያ ዘመን የሚወስዳቸውም ብዙዎች እንደሆኑ እንገምታለን። በስራቸው በሙያቸው እድሉን ባገኙ ጊዜ ሁሉ ሌሎችን መርዳት የህይወት ዘይቤያቸው ካደረጉ አንዲት እንግዳችን ጋር የምንጀምረው ወግም አንዱ ነው። ለምሽቱ
እሁድ ህዳር 23 2011 ዓ ም ነው። ጤና ይስጥልን፣ እንደምን አመሻችሁ፣ እንደምን ሰነበታችሁ የተከበራችሁ የራዲዮ መጽሔት ታዳሚዎች።
ከአቀናባሪያችን ንጉሡ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ ነን።
እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
አንዱን ዘሎ በሳምንቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንዳትሄዱ።
እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በቤንሻንጉል ጉሙዝ ክልል በተፈጠረ ግጭት የሰው ሕይወት በማጥፋትና ንብረት ላይ ጉዳት በማድረስ የተጠረጠሩ 66 ሰዎች በፌዴራል ፖሊስ በቁጥጥር ስር ውለዋል። የፌዴራል መንግሥት የጸጥታ አካላት በኦሮሚያና በቤንሻንጉል አዋሳኝ አካባቢዎች ያለውን ችግር ለመፍታት ታጣቂዎች እንደሚገቡ ትላንት ማስታወቁ ይታወሳል። የፌዴራል የጸጥታ አካላት ጣልቃ የሚገቡት ከኦሮሚያና ከቤንሻንጉል ክልሎች በቀረበለት ጥያቄ መሠረት መሆኑን ብሔራዊ የጸጥታ ምክር ቤቱ አስታውቋል። ይህ በእንዲህ እንዳለ በኦሮሚያና ሶማሌ ክልል አዋሳኝ ድንበር ላይ የሚስተዋሉ ግጭቶችን በማኅበረሰቡ ባህል ለመፍታት እንዲያስችል ከአባ ገዳዎች፣ ኡጋዞችና የእምነት አባቶች የተውጣጣ ቡድን ችግሮቹ ወዳሉበት አካባቢ ሊንቀሳቀስ ነው። በጉዳዩ ላይ ዛሬ በአዲስ አበባ ኢሊሊ ሆቴል መግለጫ የተሰጠ ሲሆን አባ ገዳዎች፣ ኡጋዞችና የእምነት አባቶቹ ከሚቀጥለው ሳምንት ጀምሮ ወደ አካባቢው እንደሚንቀሳቀሱ ታውቋል። ሙክታር ጀማል ዝርዝሩን ልኳል።
በሁለቱ ማህበረሰብ መካከል ድንበር ነዋሪዎች ላይ በተደጋጋሚ እየደረሰ ያለ የሰው ሞት፣ መፈናቀልና ተያያዥ ጉዳዮችን ለመጨረሻ ጊዜ ፍጻሜ እንዲያገኝ ሁሉም የበኩሉን አስተዋጽኦ ማድረግ እንዳለበትን ነው የኦሮሞ አባገዳዎች ሰብሳቢ አባገዳ በየነ ሰንበቶ የሚያነሱት።
መሃል ገብተን እዛው አድረን የሚበሉትን በልተን የሚተኙበትን ተኝተን ህዝቡን ለማሳመንና ህዝቡን አንድ ላይ ለማድረግ ነው ዋናችን። ስለዚህ ከሚቀጥለው ቀን ጀምረን እዛው ካለበት ችግር ከተነሳበት ወርደን ህዝብን አሰባስበን የአገር ሽማግሌዎችን አሰባስበን አነጋግረን የችግሩ መንስኤውን ከውስጡ ቁስሉን መድኃኒት እንዲያገኝ ለማድረግ ነው እኛ መነሳሻችን።
የሶማሌ ጎሳ መሪዎች ሰብሳቢ የሆኑት ጋራድ ኩልሚየ ጋራድ ሙሐመድ በበኩላቸው ማኅበረሰቡ ችግሮችን በመለየት እርስ በራሱ በመናበብ ለሰላሙ እንዲሠራ የበኩላችንን አስተዋጽኦ ልናደርግም ነው የተነሳ ነው ብለዋል። ስለ ሰላምና እርቅ ሽምግልና ከማውራት በፊት ግን ትንኮሳዎችና ግጭቶች መቆም ስላለባቸው ሁሉም ይህንን ተገንዝቦ ስለ ሰላም ለንሰራ የጀመርነውን ስራ እንዲደግፈንም ሲሉ ነው ለሁለቱም ክልል ማህበረሰብ ጥሪ ያቀረቡት። የሶማሌ ጎሳዎች መሪ ሰብሳቢ ጋራድ ኩልሚየ ጋራድ መሐመድ
በጎሳ መሪዎችና በአባገራዎች ተገናኝተን ህዝባችን ሰላም እንዲኖር ጥሪ ያቀርበናል። አሁንም ጥሪ ያቀርባለሁ ደግሜ ጥይት እንዲቆም ግድያ እንዲቆም መንገዶች እንዲከፈቱ ሰላማዊ ኑሮ እንዲጀምር የሶማሌና የኦሮሞ ወጣቶች ቀሮች አንድ ላይ ሆነው ሰላም እንዲሰሩ እናረጋለን።
ይህንን የሰላም ጥሪና የርቅ ስነ ስርዓትን በተመለከተ ለረጅም ጊዜ ግጭት ሲካሄድበት የነበሩ አካባቢዎችን በመለየት ሁለቱም ክልሎች ላይ ማህበረሰቡን በስፋት ለማወያየትም ከሁለቱም በኩል ሰዎች ተመርጠው ኮሚቴ መቋቋሙንም የገለጹት ቀሲስ በላይ መኮንን ምናልባት በኮሚቴ ውስጥ ያልተካተቱ ነገር ግን ለዚህ ሰላም ሂደት በተገፍ የሚፈልጉ አካላትም ካሉ ለማካተት ዝግጁ መሆናቸውንም ጠቅሰዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው አመሰግናለሁ። በአማራ ክልል ርዕሰ መስተዳድር ገዱ አንዳርጋቸው የተመረው ልዑክ በዩናይትድ ስቴትስ የሚያደርገን ጉብኝት በመጀመር ዛሬ ጠዋት ዋሽንግተን ዲሲ ገብቷል። በርዕሰ መስተዳድሩ የሚመረው ልዑክ ሲገባ ብዛት ባላቸው ኢትዮጵያውያን አቀባበል ተደርጎለታል። የጉዞው ዓላማ ኢትዮጵያውያንና ትውልደ ኢትዮጵያውያን በአማራ ልማት ላይ የራሳቸውን አስተዋጽኦ እንዲያበረክቱ ለማድረግ ነው ተብሏል። ልዑኩ በሰሜን አሜሪካ በሚኖረው ቆይታ በተለያዩ ግዛቶች የአማራ ልማት ይመለከተናል ከሚሉ ኢትዮጵያውያን ጋር ይመክራል ተብሎም ይጠበቃል። እንከታተላለን። የእስራኤል ፖሊስ በጠቅላይ ሚኒስትር ቤንያሚን ኔታንያሁና በባለቤታቸው ሳራ ላይ በጉቦ መቀበልና ሌሎች ወንጀሎች እንዲከሰሱ ሐሳብ አቅርቧል። ሆኖም ጠቅላይ ሚኒስትሩ የቀረበባቸው ክስ ሐሰት መሆኑን እየገለጹ ናቸው። የሀገሪቱ አቃቤ ሕግ ይፋ የሆነውን ሪፖርት ተከትሎ ክስ ለመመስረት የሚያስችል ውሳኔ ያሳልፋል ተብሎ ይጠበቃል። ሁለቱ በዓለም ከፍተኛ ኢኮኖሚ ከበርቴ ሀገሮች ዩናይትድ ስቴትስና ቻይና በመካከላቸው ያለውን የንግድ ጦርነት በአነስተኛ ደረጃም ቢሆን የሚቀርፍ ስምምነት ለማድረግ ተስማምተዋል። የጂ 20 መሪዎች ጉባኤን ተከትሎ ነው ስምምነቱ በፕሬዚደንት ዶናልድ ትራምፕና በቻይና አቻቸው ሺ ጂንፒንግ መካከል የተደረሰው። ለሰዓቱ ያለን ዜና ይኸው ነው።
ለማስታወስ ዕለተ እሁድ ህዳር 23 2011 ዓመተ ምህረት
አሁን የራዲዮ መጽሔት ነው ሰዓቱ።
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነው። በሳምንቷ ምርጥ ግጥም አህዱ እንላለን።
ትዝታ ላዚሞ ይሆን ይህን ነገር
ያስብላል። አዲስ
ትዝታ ባቡር ይዞኝ ሄዶ ከሎንዶን አውጥቶ ከጭስ ከጭጋጉ ከትቢያው ለይቶ ጥላቱን ደባልቆ ከከሰል አቧራ ከንፋሎት አመልማል ጉሙን እያደራ አገሩን አልብሶት ጽድቅና ኩነኔ ይዤ ከተፍ ይላል ኃይለኛው ሸማኔ። ግሩም ድንቅ እጹብ ናት ታምር ናት ሕይወት ከከሰል ጢስ ማምለጥ በከሰል ጉልበት።
በፉርጎው ነበረ ለአስር ሰው ወንበር ሙቀት እንዳይባክን መለስ ያረኩትን የፉርጎውን በር ታጣና የሚከፍተው አንድ እንኳን ደፋር ስፍራ እያለ ጥፍቶ ሰው ተደረደረ ከውጪው ከብርዱ መግባት እያፈረ ከተዘጋው ፉርጎ ጥቁር ካለበት ከሰልም ጥቁር ነው የእንግሊዝ ሕይወት የብልጽግና መደብ መሠረት።
በዋሽንቱ አፋጭ ዘፈነ ባቡር ከሩቅ ይታይ ጀመር የድርቆሽ ክምር ነፍሴም ዘላ ገባች ከአገሬ መንደር በአረንጓዴው ሜዳ በእንግሊዝ ገጠር በቅጽበት ሆንኩና የዝጌር መንገደኛ ጤና ይስጥልኝ ቤቶች ጥቁር እንግዳቸው መጽለቂያቸው ነኛ ግባ ቤት ለእንግዳ አለኝ ባለቤቱ ሙቅ ውሃ ቀረበች በቆሬ ሚስቲቱ ደስ ደስ እያላት ተንበረካ ፊቴ እግሬን አጠበችው አትግደርደሩቴ
ላንቃይም ባረከው ያኔ ጎዣም ጠላ ገበታ ቀረበ የሆዴ ቋት መላ አቴን ቆረጠምኩት የጎንደሬ ተልባ በርጎ እየታጀበ የዶሮ ወጥ ገባ ስጠግብ አዛጋው እንቅልፍ የመጣና አስተኙኝ ደርበው ቡልኮ ላይ ባና
በር ሲከፈት ሰማሁ ነቃሁኝ ሲዘጋ በርዶልኝ ንዴቴ መንፈሴን ደረጋ ገላመጥኩት ባይኔ ጀግናውን ወጣት የገባውን ደፍሮ ከተኛሁበት ሸሚዙን አይቼስ ከነክራባቱ ፈገግ አለው ፊቴን አሳቀኝ ጥዳቱ ትዝታ የሳምንቷ ምርጥ ግጥም የዕውቁ ብዕረኛ ገጣሚ ደራሲና ጸሐፊ ተውኔት መንግሥቱ ለማን ትዝታን በማስቀደም የዛሬ እሁድ ኅዳር 3 2011 አዝናኛችሁን የራዲዮ መጽሔት እነሆኝ ጀምረናል።
የመንግሥቱ ለማ ትዝታ ታዲያ ማርቲን ኦርዊን በተባለ የሥነ ጽሑፍ ሰው ሎንኪንግ በሚል ርዕስ ወደ እንግሊዝኛም ተመልሳ የሌሎች ብዙዎችን አድናቆትም ለማትረፍ የበቃች ግጥም ናት። በነገራችን ላይ አዲሱ ወደ አንተ ነው። የመንግስቱ ለማን ተማሪዎቻቸው ወይም የመንፈስ ልጆቻቸው እንደሚሏቸው ያብ የመንግስቱን ታሪክ ለናቀርብ ቃል ገብተናል።
እርግጥ እንዲያውም ከቀድሞ ተማሪዎቻቸውና ከስነ ጽሑፍ ሐያፊያን አንድ ሁለቱን ጋብዘን በቀጣይ ፕሮግራማችን ልናዋይ እቅድ ይዘናል።
አድማጮች ያ ታዲያ ቀጣይ የራዲዮ መጽሔት ቀጠሮ ነው። አሁን የሳምንቷን ቀዳሚ ዜማ ነው። ዝግጅቱ ሁለተኛም ሆኖ አይደል?
አዎ ክሌቱ
እንበል።
አዲስ የሙዚቃ እንግዴ ነው ያሉላ። ስለ ሙዚቃ ማላቀው ነገር የለም።
እሺ
ተጠንግዴ ነው ቸር። ለነገሩ ግን በመጠኑ አቃለሁ። ይሄ ግን አዲስ የሙዚቃ ድምጽ ይመስለኛል።
አዲሱ ያለ ጥርጥር አዲስ የሙዚቃ ድምጽ ነው። መግቢያችን ላይ ያዝነው መንደርድሪያ ለወጥ አድርገናል። ቀጠሯችን በመቀየሩ አዲስ ብቻ አይደለም ለኢትዮጵያ ምናልባትም ኤሌክትሮኒክ የሚባል የሙዚቃ ስልት የመጀመሪያው ነው።
ምን ደረሱ
የዚህ ዜማ ርዕስ ነጸብራቅ ነው። የስልቱም የአልበሙም መጠሪያ ነው።
ሙዚቀኛና ድምፃዊ ደግሞ ስሙም አዲስ ይመስለኛል። እና አዲስ ነው አይደለም?
አዲስ ነው። እስኪ ጥራው።
ሮፍ ናን።
እንደዜማው ይመስላል።
ታዋቂው ስንራት አልቻለም እንዳይሉኝ። ሮፍ ናን ግን ስም ነው እንዴ?
እሱም ብንጠየቀው የሚሻል አይመስልም?
በእንግሊዝኛ ነው? አማርኛ ነው? በግዕዝ ነው?
አዲሱ የሁሉ የጥያቄው አካል ነው። እኔ የምመልሰውን ልመልስ።
እሺ።
በኢትዮጵያ የሙዚቃ አውድ እምብዛም የማይታወቀውን ቀደም ብለን የጠቆምነውን የኤሌክትሮኒክ የሙዚቃ ስልት ከእድሜ ጠገቡ ባህላዊ ስልቶች ጋር አዋህዶ በግሩም አጨዋወት ቀምሮ ብቅ ያለው ወጣት ራሱንም ሙዚቃውንም በወጉ ያስተዋውቀናል። ዛሬ አይደለም ታዲያ
ወድጀዋለሁ ስልቱን። ወጋችን ታዲያ እንግዲህ የነገ ነው አይደል?
ልክ ነው።
አሁን ግን አሁን ፕሮግራማችን ደንበኛ ቤተኛችን የነርቭና የአንጎል ልዩ ሐኪሙ ፕሮፌሰር ዮናስ እንዳለ ገዳ በሙያቸው ላበረከቱት አስተዋጽኦ በቅርቡ ለአንድ የክብር ሽልማት በቅተዋል።
ለመሆኑ በምንና በማን ተሸለሙ?
እሺ እግዚአብሔር ይስጥልኝ አሉላ። ሽልማቱ የተዘጋጀው በቼክ መንግስት ነው። መስከረም 2018 በፈረንጆች የቼክ መንግስት 100ኛ አመቱን ያከብር ነበር። ይሄ የአከባበር በዓላቸው የተካሄደው ቺካጎ ውስጥ ነው። ምክንያቱም የቼኮስሎቫኪያ ወይም የቼክ ሪፐብሊክ መስራች የሆኑት ፕሮፌሰር ማሳሪክ የሚባሉት ቼኮስሎቫኪያን የመሰረቱት በፈረንጆቹ አቆጣጠር በ1918 ነበር። እሳቸው ደግሞ በዩኒቨርሲቲ ኦፍ ቺካጎ ኦባማ፣ ሌሎች የታወቁ ሰዎች ያስተምሩበት የነበረበት ቦታ እሳቸው በ1918 ፕሮፌሰር ነበሩት። በሶሻል ሳይንስ ፕሮፌሰር የነበሩት ከዛ ከቺካጎ ተመልሰው ሄደው ቼኮስሎቫኪያን መስርተው መሪ ነበሩ እና ፕሮፌሰር ማሳሪክ የታወቁ ናቸው። አሁን ከመቶ አመት በኋላ የቼክ መንግስት በቼኮስሎቫኪያና በአሜሪካ መካከል በሳይንስና ምርምር አሜሪካንና ቼክን አገናኙና ያቀራረቡ 5 ድርጅቶችና ሰዎች ይሸልማሉ በተባለው መሰረት እኔ እንኳን በእውነት አልጠበቅኩም ነበር። እዚህ በህክምና ምርምር ስራ በቼክና የአውሮፓ ማህበር የሚደግፈው ፕሮጀክት ከሜዮ ክሊኒክ ጋራ ትልቅ ፕሮጀክት አለ። እስከ 10 ሚሊዮን ዶላር የሚደርስ በዚህ ፕሮጀክት ውስጥ በፈረንጆች አቆጣጠር ከ2011 ማለትም በእኛ ከ2003 ጀምሮ ሳተፍ ነበር እና በተለይ ደግሞ በፈረንጆቹ ከ2015 በኋላ በልብና በአንጎል የሚካሄዱ 7 ፕሮጀክቶች ምርምሮች በአሜሪካ በኩል በሜዮ ክሊኒክ በኩል ያለውን ፕሮጀክት እንድመራ ተመረጥኩኝ። ከዛ ደግሞ በቼክ በኩልም እንደዚሁ እና የዶክተሬት ምርምር የሚያደርጉ በተለያየ የልብና የአንጎል ምርምር ስራዎች የሚሰሩ ብዙ ሰዎች አሉ። ቼክ ሪፐብሊክ በተለይ ብርኖ የሚባለው ቦታ በእኛ ስራ ብዙ የምርምር ጽሁፎች ይወጡ አሉ። በተለይ በቼክ ተመራማሪዎች በመቶዎች የሚቆጠሩ ይወጡ አሉ። ብዙ ፓተንት አለ እና ይሄ ነገር እንደ ቁም ነገር ቆጥረውት ነው እንግዲህ ሽልማት ከቺካጎ ውስጥ ተደረገ እና ከባለቤቴና ልጆቼ ጋር እናንተ ጋብዘን የቼክ አምባሳደር በአሜሪካ ነበሩ። እንደገና ደግሞ በቼክ ሪፐብሊክ የአሜሪካ አምባሳደር ስቲቨን ኪንግ ነበሩ። ሽልማቱን የሰጡት ደግሞ የቼክ ሪፐብሊክ ምክትል ጠቅላይ ሚኒስትር ነበሩ።
ፕሮፌሰር ዮናስ ቀደም ብለው በ1918 ሲሉ የቼክን መወለድ የገለጹት ከአንደኛው የዓለም ጦርነት ማብቂያ ማግስት ኦስትሪያና ሃንጋሪን ያቀፈው ግዛት ወይም አስተዳደር ከወደቀ በኋላ የተፈጠረው ቼክ ቼኮስሎቫኪያ የሚለውን ቅርጽ ይዛ የተፈጠረችው የገለጹ ያሉት። ለመሆኑ ከእርሶ ጋር እነማን ተሸለሙ? ለየት ያለ አጋጣሚም እንደነበር ተረድቻለሁ። እስኪ ደግሞ ይህንን ባጭሩ ይግለጹልን።
ጣሊያን አገር ሙሶሎኒ ያባረራቸው ሳይንቲስት ነበሩ፣ ኤንሪኮ ፌርሚ የሚባሉ። እሳቸው አይሁድ ናቸው ተብሎ ተባረው ከጣሊያን ቺካጎ መጥተው ምርምር ያደርጉ የነበረና የአሜሪካ የአቶሚክ ቦምብ ጥናት ኮሚቴ አባል የነበሩት በሳቸው ስም የተሰየመ ፌርሚ ላቦራቶሪ የሚባል የዛ ዲሬክተርም ነበሩ። በአጋጣሚ እሳቸው ከኔ አጠገብ ነበሩ። የዩኒቨርሲቲ ኦፍ ቺካጎ ፕሮፌሰር ማሳሪክ ይሰሩበት የነበረው ዋናው ተሸላሚ ድርጅት ነበሩ። የሚገርመው ደግሞ ዩኒቨርሲቲ ኦፍ ቺካጎን ወክለው ሽልማት የተቀበሉት በሚገርም አጋጣሚ ኢትዮጵያዊ ናቸው። ፕሮፌሰር ዳንኤል አበበ ይባሉ።
ሁለት ኢትዮጵያውያን ነበራችሁ በዚህ ክብር ሽልማት ላይ?
አዎ። እና እሳቸው ተወልደው ያደጉት በእርግጥ እዚሁ አሜሪካ ነው። እንደሚገባኝ ከሆነ ኦባማ ከዩኒቨርሲቲ ኦፍ ቺካጎ ትተው ወደ ፖለቲካ ሲገቡ እሳቸው የነበሩበትን ዲፓርትመንት ተክተው ገብተዋል መሰለኝ ፕሮፌሰር ዳንኤል አበበ። እና በአጋጣሚ ከ5ቱ 2 ኢትዮጵያውያን ነበርን እና ትልቅ በዓል ነበረ። በእውነት ሽልማት ለማግኘት ብዬ በእውነት ምንም አሳቢ ውስጥ አልነበረም። ራሱ መልእክትም ሲመጣው መጀመሪያ እንዲያውም ለቼክ ሰዎች የለም ይሄ ነገር እስቲ አጣሩ፣ ምናልባት እኔ እኮ ብዙ 8 ዓመት ነው የተባበርኩት እና የቼክ ሰዎችም ውለታ ልብ ይላሉ የሚል ግምትን ያደረብኝ ዘር ይስጥልኝ ይህን እንትን በማለት
ፕሮፌሰር ዮናስ በዝግጅታችን የአንጎል ሕክምናና ጤናን የሚመለከቱ ጉዳዮች በተከታታይ በሚቀርቡ ፕሮግራሞቻችን ለአድማጮች ሙያዊ ትንታኔ ትምህርት ከመስጠት ባሻገር ድንበር ተሻግረው በአውሮፓ ጥናትና ምርምር የሚያደርጉት የቼክ ተወላጅነት ያላቸው ተማሪዎች ያበረከቱት አስተዋጽኦ ለዚህ እውቅና መብቃቱ ለሌሎችም ለተማሪዎችም በምሳሌነቱ እንዲታይ ጭምር ነው። ቀደም ብለን አድማጮች ገልጸናል፣ የተለመደው ማክሰኞ ላይ ቀደም ብያነሳውትን የአድማጮች ጥያቄ ዘንስል መጣ ማግኘት ነበር። ዛሬ በእሁድ ምሽት አግኝተነውታል። ይልቁንም ደግሞ ምሳሌ የሚሆን ስራውን ይዘን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። ላሁ ነው
እግዚአብሔር ይስጥልኝ አሉላ። እኔም ጊዜም የእናንተ ሬዲዮ ከታተላለሁ። በቅርቡም ደግሞ ትዝታ ኢትዮጵያ ሄደው ስላለፉትን ተከታትያለሁ። አንተን እና ደግሞ አዲሱን ከአዲስ አበባ ድምጻችሁን እንደምሰማ ተስፋ አደርጋለሁ።
አመሰግናለሁ። ተስፋ እናደርጋለን እኛም። እግዚአብሔር ይስጥልን ፕሮፌሰር ዮናስ።
እሺ፣ ደህና ነው።
የፕሮፌሰር ዮናስ እንዳለ ገዳ መምጣት ሌላ ነገር አስታወሰኝ። ከዚህ ቀደም በሐኪሙን ይጠይቁ ነካክተነዋል። አንተና ጉንጅ የቀልድ ለዛ ሰጣችሁ ስታስተዋውቁ አድማጮች አስተዋውሰው ጠይቀውኛል። ይከታተሉኛል የሚለው ካምሮ ህመም ጋር የተያዘ ሐሳብ መሰንበቻውን ሁለት ታሪኮች ዛጫው ታይ ነበር።
በጣም ሁለት ሰዎች በአካል አግኝቻለሁ፣ አነጋግራለሁ። ስራዬ ብለው ፕሮግራም ላይ ለመቅረብ ነው የሚጠይቁኝ። ምንድነው ችግራችሁ ስላቸው ይከተሉኛል እየደወሉ ሐራስ ማለት ያዋክቡኛል። አንደኛው ሰው ደግሞ መስሪያ ቤቴ አለቆች ጋር እየደወሉ ከአሜሪካ እናስወጣሃለን ይሉኛል። የአሜሪካ ዜግነት ያላቸው ናቸው እንዴ የሚሉኝ።
የሚያስወጣ ምንም ነገር የለም ብለን በምናስብበት ማለት ነው።
ደግሞም ዝም ብሎ እኮ ከቤት ተነስቶ ወደ ኢትዮጵያ የሚሰድ ህግ አሜሪካ ውስጥ የለም። ወረቀት ደርሶ ፍርድ ቤትም ካስፈለገ ተሟክተህ ነው። ህጋዊ ነዋሪ ያልሆኑትን ከቤት የሚወስዱበት ጊዜ ይኖራል። እንዲህ የሚሉኝ ግን የአሜሪካ ዜግነት አለኝ የሚሉ ልጆቻቸውን አስተምሮ እዚህ ሀገር ኮሌጅ አበቅ እና ይሄ ሊሆን አይችልም፣ ማንም አይነካወትም፣ ይሄ ደርሶቦት ወደ ኤርፖርት ሲወሰዱ ይደውሉልኝ ብያለሁ። እንደማይሆን አውቃለሁ። እና ይሄ ምን ተብሎ እንደሚነገር ሐኪሙም እንዴት እንደሚረዳቸው እንዴት እንደሚድንም በእውነቱ እኔ አላውቅም። አሳዛኝ ነው፣
በጣም ያሳዝናል።
እኔ እናንተም አንድ ሰው አግኝተናል እዚህ ቢሮ
ከዚህ ቀደም የመጡ አንድ ሌላ ሰውም ገጥሞናል።
ብዙ አሉ።
ቀደም ባለው ፕሮግራማችን ላይ በተከታታይ ያቀርበነዋል። ነገር ግን ሰዎችም በእርግጥ የሚቸገሩበት የሚያበቃም አይደለም። የታመሙት ብቻ ሳይሆኑ አቅራቢያቸው ያሉ ቤተሰቦችም እንዴት እንደሚረዱ አያውቁም። አዲሱ ፕሮፌሰር ዮናስን ወይም የአዲስ አበባውን ሌላውን ቤተኛችንን ፕሮፌሰር መስፍን አርአያን የመሰሉ ባለሙያዎች ጋብዘን የስነ ምግባር ጥያቄዎች አሉ። የጋዜጠኝነትም የሕክምናውም ስነ ምግባር የግለሰቦችን የግል ገመና የሚይዙበት አያያዝን የሚጠይቃል። ለአደባባይ ለህዝብ በሚበቃበት ጉዳይ ላይ ሰዎቹ የመወሰን አቅም አላቸው ወይ? መጥተው እንዴት ድምጻቸውን ያሰማሉ? ያን ጉዳይ ከጨረስን ሰዎቹ ባሉበት ባለ ታሪኮቹ በሚናገሩበት የሚቀርበው ፕሮግራም በሐሳብ ከሚቀርበው ጥልቀትም ልዩነትም አለውና እሱን ለመመልከት እንግዲህ በሐሳብ ቀጠሮ ልንይዝ ነው። ነገር ግን የቤት ስራ አለን እኛም።
አዎ፣ ግን እኔ አሁን የማስበው ይድናሉ ወይ እነዚህ ሰዎች በባለሙያ ምክር?
በደንብ ይታከማል። የኔን መጠነኛ ከህክምና ጋር የተያያዙ አጋጣሚዎች ልቁንም ደግሞ ከአእምሮ ህክምና በተማሪነት በሰራሁበት ጊዜ ያየሁት ይድናሉ እነኚህ ሰዎች። ልዩነቱ ተመልሰው ያን ስሜት ከማያሳዩ ሰዎች ጋር አንድ አይሆኑም። ፕሮፌሰር መስፍን ሲመጡ ምናልባት ይህን ነገር በስፋት እናየዋለን። ልዩነቱ ምንድን ነው? የዕለት ተዕለት ኑሯቸው እንዳይስተጓጎል ህክምና ይረዳል። በሰዓቱና በጊዜው ከተረዳ እንደ ሌሎች ስር የሰደዱ ህመሞች ሁሉ ከመጠን ካላለፈና ከህክምና ካላመለጠ ሰዎቹ ጤናማ ህይወት እንዲመሩ ያ ስጋትም ቢኖራቸው ጠዋት ማታ እንዳያስጨንቃቸው ማድረግ ይቻላል። ያ የተሞከረ ነው።
ይሄ በጣም ጥሩ ነው። እንደውም ከተሳካልኝ ከሁለቱ አንዱ ሰዎች የማውቃቸው አንደኛው ፈቃደኛ ይሆናሉ ብዬ ነው አሳምኜ ላመጣ እችላለሁ። ፕሮፌሰር ሲመጡና እኒህን ሰዎች ማሳከም ትልቅ ነገር ብዬ ነው የምቆጥረው።
ምሳሌውንም አስበው በቀጥታ መጥተው አንተን የሚያውቁ ሰው እድል ስላላቸው የጠየቁ ነው። መጠየቅ የማይችሉ በየቤቱ ብዙዎች አሉ። ለእነሱ ሁሉ ነው የሚረዳውና በእርግጥ የቤት ስራችንን ከጨረስን በኋላ እነኚህ ሰዎች የሚረዱበትም አድማጮችም የሚማሩበትን እድል እንፈጥራለን።
በጣም ግሩም።
Yeah.
ጫወታ አዲስ መሆኑን ምንም የሚያጠራጥር አይደለም።
አረ በጣም ጥሩ ለካንቲም ይዘፈናል።
ፍቅርና ቁጣ ይችላል። አዲሱ እንደው እንግዳችን ሮፍናን በሚመጣበት በሰፊው ነው ያያያለን። ይሄ ኤሌክትሮኒክ የሙዚቃ ስልት እንግዳ መሆኑ ብቻ ሳይሆን ኢትዮጵያዊ ከሆኑ ወጥ ስራዎች ጋር ያዋሃደበት መንገድ ነው። ይልቁንም በርካታ ሙዚቀኞችን አናግሬ ያለው ወጣትም የቀደሙትንም የሙዚቃ ስራ የተጠበቡ ሰዎችን ጉራግኛ አለ፣ አዲሱ ወላይትኛ አለ፣ ኦሮምኛ አለ።
በዚሁ ስልታ
በዚህ ስልት እንዴት አድርጎ እንዳቀነባበራቸው መሰረቱ ለዚህ የፈቀደለት ይመስላል። በቅርቡ ለሽልማትም በቅቷል።
ይሄ ለራዲዮ መጽሔት ብቁ የሆነ እንግዳ ነው።
ብቁ ያደርገዋል። አዲስና የተመረጡ የምንጋብዝበት መድረክ ይጎበኘናል።
መልካም። እንግዲህ እንግዳችን ሲቀርብ አድማጭ ፍርዱን ይሰጣል። አሁን አስተያየት የሰጠንበትን ጉዳይ ወደ ቀጣዩ መሰናዶ እንለፍ።
መልካም።
እንግዳችን ማንነታቸውን ወይም ማንነቷን ፍንጭ ልስጥ ትገምታለህ? የቲ እሳቱ የትና የት እሳት ስምን መልአክ ያወጣዋል ይባላል። የቲ እሳት ነች፣ ጎበዝ ነች ለማለት ነው። በምትሰራው ስራ ከሰዎች ጋር ያላት
ተስማማ እንደሆን እንጠይቃታለን።
እሳት አይደለሁም አትለኝ መቼም። እውነት ነው፣ በተደጋጋሚ አይቻለሁ። ስቱዲዮም መጥታ አብረና ይተናታል። እንዳየኸው ጎበዝ ነች፣ ራሷን መግለጥ በጣም ጎበዝ ነች። ደግሞም ብዙ ሰውም ያከብራታል፣ ይወዳታል። በስራዋ መስኩን ነች። ለብዙ ኢትዮጵያውያት ምሳሌ የምትሆን ጎበዝ ሰው ነች።
ታታሪነቷ ቀደም ሲል ራሷ ከገጠሟት ፈተናዎች ጋር መያያዛቸውን አንተ አንድ መድረክ ተመልክተህ በውይይታችን ወቅት ያነሳኸው አለ። ታዲያ ይሄ የዛሬው ውይይታችን አዲሱ ከየቲ ጋር የምናደርገው በምርጫ አንቺ በሉኝ ስላለች ነው አንቺ ብለህ የቀጠልከው፣ እኔም ልከተልህ ነው። እንጀምረዋለን እንጂ አንጨርሰውም ሰፊ ውይይታችን፣ ይልቁንም ደግሞ በምስል ጭምር የሚተላለፈው ዝግጅታችን የቀጣይ ሳምንት ነው።
እንደለመድከው እኔ አንቺ ስል አንቱ ትላለህ ብዬ ፈርቼ ነበረ። በሱ በጣም እንጣላ ነበር፣ አሁን ተስማምተኛል። እቲ ደግሞ እንዳየሃትም መፍቀዷ ብቻ አይደለም አንቺ የምትላት አይነት ሰው ነች። ጥሩ ነው። እና እንዳልከው ውይይታችን ላይ አሉላ አንድ የማይደፈር ሀሳብ አንስቼ ነበረ። ራሷ መንገድ ስለከፈተችልኝ ነው። ሁለት ልጆች አሉኝ። በትዳር አይደለሁም ብቻዬን ማሳድግና ስትለኝ ታሪክ ውስጥ ገባሁና በጣም የሚያስደምም ታሪክ ነው የነገረች። በሚቀጥለው ታወጋናለች። ይሄኛው ግን ድንገት ጊዜ አጥሮባት ስቱዲዮ ቶሎ አልተገናኘንም። ባለችን ጊዜ ግን የነገረች እንደ መንደርደሪያ ፕሮግራም አድርገን እንወስደውና እንዲህ ያደነቋት ሰው ምን አይነት ሰው ነች የሚለውን ደግሞ ራሷ በሚቀጥለው ታወጋናለች። ይሄ መንደርደሪያ ነው።
መንደርደሪያ የትውውቅ የቅምሻ የምንለው አይነት ነው። ወደዚያ እንግባ።
የትና የት ሙሉ ስሟ ባጭሩ የቲ እሳቱ። እንኳን ደህና መጣሽ።
እንኳን ደህና ቆያችሁ።
ደግሞ በሀገር ልብስ ነው የመጣሽው?
አዎ።
በነገር ላይ አሉላ ባለፈው የማሪቱ ለገሰ ሲዲ ሲመረቅ እዛ ቀርባ የሀገር ልብስ መልበስ ያስተማረች ማሪቱ ነች ብለሽ ነው። ከዛ ጊዜ ጀምራ በኢትዮጵያ ጉዳይ ላይ የሀገር ልብስ ነው የምለብሽው።
በብዙ መድረኮች ላይ ትታወቃለች እንግዳችን። በስራዋ የቤት ሽያጭና ግዥን የሚመለከት ዋና ስራዋን እንዲሁም በማህበረሰብ ውስጥ ምህርታዊ አገልግሎቶችን ስትሰጥ ተልእኮ ያለው የምትለው አይነት ሰው ናት። ትውውቅ ነው እና የመጀመሪያው ምጥን ዝግጅታችን። እስኪ ራስሽን ለአድማጮች አስተዋቂ፣ ከኛ መንደርደሪያ ነጠቂ።
እያየ ይተዋወቁሽ።
ህጋዊ ስሜ የትናየት እሳቱ ይባላል። ላለፉት ረጅም ዘመናት እዚህ በቆየሁበት በተለያዩ ቢዝነሶች ውስጥ በመቆየቴ ምክንያት ቀለል እንዲል ለተጠቃሚው የቲ እሳቱ በመባል ነው የምታወቀው። አሁን ያለሁበት የስራ ዘርፍ በሪል ስቴት ኢንዱስትሪ ውስጥ ባለፉት 19 ዓመት እንደገና ደግሞ ከዛው ቀጠል አድርጌ ሁሉም ኢንቨስትመንት ስለሆነ በፋይናንሻል ሰርቪስ ውስጥ እገኛለሁ። እዛ ፋይናንሻል ሰርቪስ ውስጥ ሰዎች የጡረታ ገንዘባቸውን እንዴት እንደሚያጠራቅሙ፣ ለልጆቻቸው ትምህርት ቤት፣ ለኮሌጅ እንዴት እንደሚያጠራቅሙ እና ደግሞ በዓለማችን ላይ ያሉ ታዋቂ በባለጸግነት የታወቁ ሰዎች ገንዘባቸውን በኮምፓውንድ ኢንትረስት እንዴት አድርገው እንዳሳደጉ ለኮሚኒቲው ወይም ደግሞ ለማንኛውም ተጠቃሚ እጥፍ ወለድ በማምጣት እሱን አስተማር ነው የምፈልገው። ምክንያቱም ዋረን በፌት ሌላ ቪዲዮ አለው $40 5 ሚሊዮን ብር ያደረሰበትና ያ ይሄ እጥፍ ድርብ የወለድ ጉዳይ ስለሆነ ልምድ እንድናረክ ስለምፈልግ በዛ ሙያ ላይ ተሰማራው ሴት ነኝ።
አሜሪካዊውን ቢሊየነር ነው የተከሰችው ዋረን በፌት ግን የት ይያልን ነው ያስተዋወቅልሻለ ነው የመረጥሽበት መንገድም ስለሆነ በገንዘብና የብልጽግና ጉዳዮች ብቻ ሳይሆን ህይወትን ለማሻሻል በሚረዱ ሐሳቦች ላይ ደንበኞችን የማድነቅ ፕሮግራም ብለሽ ስታቀርብ ተመልክቻለሁ። እንደው የሩጫ አይነት የሚመስል የትውቅ ፕሮግራም ነውና ምንድን ነው እንደ ዓላማ ያያሽው? ቀድም ካልሻቸው ስራዎች ወጣት ያለሽ ነው?
አዎ እንደ ዓላማ ያስኩት እንግዲህ ከመጣን ባለፉት 40 እና 50 አመትም ቢሆን ኢትዮጵያውያኖች ወደዚህ ሀገር ላይ ብዙ ጊዜ አንድ ላይ ስለምንሰባሰብ ወጣ ብለን ከዚህ ሀገር ፍርአትና አካሄድ ባህል ጋራ ባለመቆራኘታችን ብዙ የተጎዳንበትና የጎደሉ ነገሮች አሉ። እነዛን ነገሮች እኔ በህይወቴ ልጆችን ሳሳድግ ሌሎችን ደግሞ ማገዝ በመፈልግበት ጊዜ ያደረኳቸውን ለሌሎች የሰጠሁትን ምክር ሌሎቹ የት ነው ያሉት ዛሬ በእኔ ምክር ውስጥ ያለፉት የሚለውን ነገር ሳይ በጠባብ ቦታ ላይ የተወሰኑ ሰዎችን ከማገዝ ወይም መንገድ ከመምራት የጠቀመኝና የሰራውን መንገድ በሰፊው ለማድረግ እና በተለያዩ በልጅ ማሳደግ ሊሆን ይችላል፣ ስራ ቦታ ላይ ያለውን ኤቲክስ ፕሮፌሽናሊዝም ሊሆን ይችላል፣ ካስተመር ሰርቪስ ላይ ያሉ ሰዎች ሊሆን ይችላሉ፣ እንዴት አድርጎ ከሰው ጋር መኖር እንደሚቻል እነዚህ ነገሮች ይሄ በትዳር በኑሮ በተለያየ ነገር ወጣቶች ይመጣሉ እኔ ጋር በቤት ግዥም በፋይናንሻል ሰርቪስም እና ስለ ጋብቻ ስለ ሪሌሽንሺፕ ካወሩ ተመክሮዬን ነገርና አንዳንድ ነገር እንዲጠበቁ ምክንያቱም ብዙ ስህተቶች ተሰርተዋል ብዙም ደግሞ ጥሩ ነገሮች አሉ ባለ ነው ሰው። ስለዚህ የህይወታችንን ተመክሮ ባህላችን ሁልጊዜ በመደበቅ ነው ጥሩም ሆነ መጥፎ ነገር። እኔ ደግሞ ከዚህ ዓለም ከመለፈ በፊት በህይወት የምመኘው ነገር ጥሮቹንም መጥፎቹንም በህይወት ያለፍኩባቸውን ነገሮች ለሰዎች በግልጽ ነግሬ ሰዎች ከኔ እንዲማሩ ነው እንጂ ራሳቸው ወድቀው እንዲማሩ አይደለም፣ ብልህ እንዲሆኑ በተሰራው ስህተት ላይ እንዲማሩ ነው ፈልገው።
አዲስ የሚያጓጓ ቦታ እየወሰደች
በጣም ይገርማል። የህይወት ተሞክሮ ብትይ በገንዘብም በትዳርም ብለሻል ብዙ ነገር ምክር ትሰጫለሽ። ባለፈው ጊዜ ታንክስ ጊቪንግን ምክንያት በማድረግ የቁርስ ስብሰባ ባደረግሽበት ጊዜ እዚያ ላይ እኔና ልጆቼ ነው የምትዩ። ሁለት ልጆች አሉሽ፣ ወንድ ልጆች 14 አመት እና
18
ስለ ቤተሰብ ብቲ ትንሽ ገለጥ አድርገሽልኛል። ልምድ ይሰጣል። እኛ መደበቅ ነው እንጂ እውነቱን አንናገርምና ያንቺ የትዳር ህይወት ሰዎች ያስተምራል ብለሽ እንደምታምኚ ነግረሽኛል። አዎ ስለ ትዳር ሻብሪድ
ስለ ትዳር ህይወት እንግዲህ እኔ ስገባ እዚህ ህይወት ውስጥ መጣናት ያሉበት እኔ መጣሁበት ቤተሰብ በጣም ትራዲሽናል የሆነ እና አዎ ባህላዊ የሆነ ነው። እናቴ በህክምና በአዋላጅነት ስራ ላይ የተሰማራች ሰው ስለሆነች ጥቃቅን ነገሮችን በደረሰችበት ደረጃ ላይ ትገልጻለች። ግን ብዙዎቹ ነገሮች ከቤተሰብ ስለምትመጣ በራስህ ቅድም እንዳልኩ trial and error በሙከራ ነው ለመማር የሚፈልገው እና አሁን ወጣ ብለህ እንዲስቲ ስታቲስቲክስ እንስራ ቢባል በኮሚኒቲ ውስጥ ብዙ ሰዎች በቤተሰብ እቅፍ ውስጥ ያሉ ሰዎች ህይወት ዛሬ ተበላሽቷል። ምክንያቱም ከቤት ትምህርት ስላልተገኘ ማለት ነው። በሙከራ ላይ የሄድን ሰዎች ነንና ሁልጊዜ እኔ አሁን ሲመጡ ልጆችን መመክረው ትዳር ልትይዙ ትፈልጋላችሁ፣ ጓደኛ ልትይዙ ትፈልጋላችሁ፣ የምትፈልጉትን እወቁ፣ የሚፈልጉትን ሌሎችም ሰዎች እወቁት። አንድ ላይ ቁጭ ስታረጉት ሪል ይሄ ነገር ሚዛን ይደፋሉ፣ አብሮ ሊጋጭ የሚችል ነው ወይ ሊሄድ የሚችል ነው ወይ? ምክንያቱም እዚህ ስንመጣ ከተለያየ ባክግራውንድ ነው የመጣ ነው እና እኔ የገበሬን ልጅ ምሳሌ ነበር ለአቶ አዲሱ የሰጠሁት። ለምሳሌ የገበሬን ልጅ ብንወስድ እናቷ አባትየው ከግብርና ሲመጣ ደክሞት ነው የሚመጣው። ጭቃ አለ፣ ቆሻሻው አለ፣ ምን አለ፣ ሁሉን ነገር እቃውን የምትቀበለው ነገር ካለ ከእጁ ላይ ተቀብላ መጀመሪያ አፈሩንም ይሁን ቆሻሻው እንዳይራገፍ ሙቆሃም ይሁን ያለውን ቀዝቃዛም ሊሆን ይችላል ውሃ ታቀርብለታለች። እስከዛ ድረስ ደግሞ ያስኪስተካከል ራት ወይም ምሳ በመጣበት ሰዓት ያለውን ማቅረብ አለባት ታቀርባለች። ስራቸውን ተከፋፍለዋል። አንዳንዶቹ አንቱ ብለው ሁሉ ባሎቻቸውን ይጠራሉ በባህላችን። አርን ነው እኮ ያደረጉት በስጦታ አይደለም ያ ነገር የመጣው። ስለዚህ የሚገኝ ነገር ነው፣ ሰርተም ታገኘው ነው ክብረትም ሀብትም ምንም። እና ያንን እያየች እለት ተለት ያደገች ልጅ አንድ እዛ ቤት ውስጥ ያለች ልጅ ነገ ደግሞ ሌላ ሰው መጥቶ ሽምግልና ቢልክና እሷን ለማግባት ቢፈልግ ምን ይዛ ነው የምትሄደው? ይሄንኑ ነገር ነው ይዛም ተሄደው
ቤተሰብ ውስጥ የተማረች
የተማረችውን ነገር ነው ይዛም ተሄደው ምክንያቱም ያም ልጅ ደግሞ አባቱ ሲያረግ የነበረውን ለዚህ ቤተሰብ አይቶ ስለሚሄድ ይዞ ሄደውን ነገር ለዚች ለልጅ ያስረክባል ማለት ነው። ስለዚህ ዋናው ነገር ሜጀር ብለን የምንለው ዋናው ነገር በትዳር ውስጥ ሊያኖራቸው የሚችለው ነገር ተሰርቷል። በኢትዮጵያውያኖች ግን ስታይ በተለያየ ውጣውረድ በተለይ ለኔ በኔ እድሜ ጋር ባል ሊሆኑ የሚችሉት ሰዎች በነበረው የፖለቲካ ሲቹዌሽን ባንዋኖሩ በሲስተሙ ዛሬ እዚህ ሰፈር አፈሳ አለ ሲባል ሌላ ቤት ናቸው እነሱ ወይም ሌላ ሀገር ናቸው እና ተቀምጠው እንኳን የማየት እድል እንዳላገኙ ማመን እና መቀበልና እነዛ ሴት በመሆናቸው ግዜው እነሱን የማይፈልጋቸው ስለሆነ በሴትነታችን ቤት ውስጥ ቁጭ ብለን እናት አባቶቻችንን አይተን ያደግን ሰዎች አለን። የኛን አድሚት አድርጎ መማርና ወደ ህይወት አቀናጅቶ መጓዝ ነው እንጂ ወንድ ስለሆንኩኝ አባት ወይም አያት የሆነውን አይነት ክብረትም ስምም ታይቶ ሁሉ ነገር ቦታ መፈልጋለሁ ሲል አንድ ሰው እኔ ማየው ላይፍን ሬሲፒ አለው ሁሉ ነገር ባለም ላይ የሚገኝ አው ቀመም አለው ሁሉ ነገር የሚገኝ ነገር ነው ባለም ላይ ግን ቦታው ያችን የሚያስፈልጉት ነገሮች ከሌሉ ኢንግሪዲየንቱ ያንን ነገር ልትሆን አትችልም።
ስለዚህ ያረኩት እኔ እንኳን ምንድነው ከህይወቷ እንግዲህ አንድ አስተማሪ የሚያስተምረው መሆን አለበት የሚል ግምት አለ በሰው አምሮ። መንፈሳዊ ሰባኪው መንፈሳዊ ህይወት መኖር አለበት። ስለ ትዳር በመትመክርበት ጊዜ ምናልባት ያንቺን የትዳር ህይወት አይተው እሷ እንዴት ተመክረናለች የሚል ነገር አጋጥሞሻል? ለዚህ ነው የራሽን ልምድስ ያካፍሊ በትዳር ያሳለፍሽ የሆነ ህይወት ምን ይመስላል አሁን ያለሽበት ሁኔታ ያለ ማምጣት ነው
ቀደም ስለጫውሽ ልክ ነው ግን እኔ ንገር መሃል ለምንድን ነው እሷ የለችበትምና እንዴት ተመክረናለች ሳይሆን ማንም ሰው አይቶኝ ባለ ትዳር አይደለችም ብሎ የሚል ሰው የለም ስነግራቸው ይደነግጣሉ እንጂ ከዛ መመክራቸው ነገር በሙሉ አመጣጤን የሚያሳይ ነገር ነው ምክንያቱም በቤተሰብ ለምሳሌ እኔ ብቻ ነኝ በዚህ ሁኔታ ላይ የምገኘው እንጂ ሌሎቹ እህት ወንድሞች በቁጥር ደረጃ ከፍተኛ ቁጥር አለ ግን እነዛ ሁሉ ሰዎች በትዳር ህይወት ውስጥ ነው ያሉት። ስለዚህ የኔ ብቻ ለምን እንደዛ ሆነ በላስተል ኢንዲፔንደንት የሆነ ፐርሰናሊቲ አለ ሁልጊዜም የቤቴ አውራ ሆኜ ነው የኖርኩት በትዳሩም በብቻዬም ሆኜ አሁንም ሁልጊዜ ያ you know የመሪነቱን ቦታ ይዤ በፋይናንሻሊም በሞራልም በሁሉም እዛ ላይ ነኝ ያለሁት እና እኔ ሳገባም ስራ የሌለው ሰው ነበር ያገባሁት እና እንዴት ስራ የሌለው ሰው ማግባት ይቻላል ያ ነገ ጤነኛ ልጅ መውለድ አለ በሽተኛ ልጅ መውለድ አለ እንዴት ይሆናል ብለው ሲሉ ነው ባህሪ ካለው አንድ ሰው ሌላው ነገር እኮ በሰው ላይ የሚሞላና የሚቀነስ የሚጨመር ነገር ነው
መለኪያ
መሆን የለበትም ይለው ነው በእንደዚህ በማቴሪያሎችም ማምን ሰው ስላልሆንኩኝ መለኪያ መሆን የለበትም በሚል ያንን ሰው ወደ ትምህርት ቤት ሄዶ እንዲስተካከል ማድረግና ቦታ ማስያዝ ስራ ያድርገው ይዤው ነበር። አሁንም በመማር ላይ ያለው ሰው ነኝ ህይወቴ በሙሉ ከትምህርት ጋር የተያያዘ ነው በስራ የማካባቢ ሌሎችም ነገሮች ለልጆቼ ማራያ መሆን ስለምፈልግ እዛ ላይ ነው ያለው።
ይሄ አራያነት አዲሱ ብዙም የሚያወያየን እንዳልሽው ከህይወትም ከመደበኛ ትምህርት የሚቀሰምሻቸውን በስራ አጋጣሚ ለምታገኛቸው በዋናነት ከምትሰሪው ስራ ጋር ይያያዝም ቀደም ብለሽ እንዳልሽው ወጣ ብለሽ የገንዘብ ነክ ጉዳዮችን የሚመለከት ስራ ትሰሪያለሽ የቤት ግዢና ሽያጭ ሙያሽ ነው ከዛ ውጪም ግን ጊዜ ውስጥሽ ትምህርትን የህይወትን ጉዳይ ለማካፈል ስትሞክሪ ተመልክቻለሁ በተደጋጋሚ በማህበረሰብ ውስጥ የሚወደሱ ሰዎችን ቦታ እንዲሰጣቸው ስትጠይቂ አንዳንድ የግልሽንም ገንዘብ አውጥተሽ ስትሸልሚ ተመልክቻለሁ በቅርቡ በጣይቱ 18ኛ ዓመት ስነ ስርዓት ላይ ያደረግሽውን ሌሎችንም ምትረዳ እህት የተለየ አጋጣሚ እንዲፈጠርላት ስታረጊ ተመልክቻለሁ የረፍት ጊዜዋን ከቤተሰቧ ጋር የምትሄድበትን ስጦታ ነው የሰጠሽው ቀድም ህይወትሽን አላማ ስትናገር ይጠቆም ማርገሻልና ይሄ ከምን መጣ እንዲህ ያለው ዝንባሌ ሙያውና ስራው ጋር የተያዙትን ነገሮች በቅጡ መያዝና ለሌሎች ማካፈል መፈለግ የስራሽም አካል የህይወትሽም አካል መሆኑ አንድ ነገር ነው ግን አለፍ ብሎ እዛ ድረስ መሄዱ ከምን መጣ
እንደው ጥያቄ ላይ እንደረብና አብረሽ ተመልሻለሽ ባለፈው የታንክስጊቪንግ የቅስ ፕሮግራም ላይ ለአንድ አምስት ስድስት ሰዎች ለማስተተሻል ሰባት ናቸው በተገኝሽበት ቦታ ሁሉ መሸለም ዱላ ያለውን ለማዳበር ነው እኔ ምገርመኛል የማሪቱ ሲዲ መረቃ ጊዜ ብዙ ሰዎች ቀደምና አሉ ላይ አነሳውና ለምን ሌሎችን ራስዋን ማሪቱ በመርከብ ሌላ ቦታ አውሮፓ እንደሄዱ እንዴት ይቻላል ከየት መጣ ነው ምንስ ግብ አለው ይሄን ማግረ ለምን ነው የምታረጊው
ይሄንን ማደርገው በዚህ ኮሚኒቲ ውስጥ ብዙ ነገሮችን አያለው እንግዲህ ላለፈው 31 አመት ከቤተሰብ ካመጣኋቸው ቤተሰቦች ጀምሮ እስከ ሁኔታውን ኮሚኒቲውን ሳየው መቀበል ነው ይፈልገው ስለቻለ አደረገ ስለቻለች አደረገች እና ምን ላርጋት እግዚአብሔር ነው እንጂ ምን እዚህ ያደረሰኝ ከሌላ አይደለም ይላል ፈጣሪን እናምናለን ፈጣሪ ደግሞ ሰው ነው የሚያዘጋጀው እንጂ ወርዶ ለማንም ሰው አይተነው አናውቅም አይደል እንዴ ሁልጊዜ ሰዎች ነው የሚያዘጋጀውና ብዙ ምስጉን ያለ መሆን ሁኔታ እንዴት ነው ይሄን ልናርም የምንችለው? ማመስገን ግዴታ ነው። በዚህ በመንኖርበት ሀገር ሁሉ ነገር ሳይን ታንኪዩ አይለያቸውም ካፋቸው ላፍም አይደለም ደሞ በጣም ብዙ አልፎ ብዙ ነገር ሲያደርጉ አለሁኛውና እንዴት ነው ይሄን ነገር በየላሉና ሰዎችም ደሞ ምናልባት ለሌሎች ሰዎች ላለማድረግም ሞራል የሚያጡት ላለማድረግም የሚገፋፋቸው ምናልባት እነዛ ምን አገኙም ሊሆን ይችላል ሜቢ በዚህም ነገር እንደው መነሳሳት ይገኝ እንደሆነ ለሞከረው ነው ምንም ነገር መሞከር አለበት ይሄንን ባህሪ ይሄንን ድሮ አያት ቀድማያቶቻችን ተብሎ ሲነገረ እንደኖረው ደግነት ይሰጣሉ ምን ይላሉ በቃ ከቤትም የመጣ ነው
መደም ለሚያሳብሽን በተለይ አንድ ጥያቄ ነበር ይበልጥ መታመዝኝው በቤት ሽያጩ በሪል ስቴቱ ነው ወይስ ደግሞ በፋይናንሻል ምክር
መንግስትና
የቲ በምድር ይበልጥ መታወቀው ባጭሩ
ቀደም ብሎ የጀመርኩት ሪል ስቴቱን ስለነበረ ረጅም አመታትም ስለሆነ በሪል ስቴቱ ብዙ ያቀኛል ነገር ግን አሁን ሁለቱም ጎን ለጎን ነው የሚሄዱት ሪል ስቴት ለመግዛት መጥቶ ግን ብድር ማግኘት የማይችል ሰው ሲኖር ይሄንን አዘን ኦፕሽን አቀርብላቸዋለሁ እንደ ምርጫ አማራጭ ሲቀርብላቸው እነዚህ ሰዎች ያንንም አንስተው ይሄዳሉና ሁለቱም ኢንቨስትመንት ስለሆኑ በሁለቱም ነው አሁን የታወቁት ግን ጎን ለጎን የሚሄዱ ስለሆኑ አንድ ላይ ነው እንደው ለለየው አልችልም አሁን ባለበት ደረጃ ቀድሞ ግን በሪል ስቴት ነው
በተለይ ከደንበኞች ጋር ያለሽ ግንኙነትን በተመለከተ እንወያያለን
የምስሉን ቀደም እንዳልከው ወደ ድምጹን እንወስደዋለን ለዛሬ የራዲዮ መጽሔት ውይይት የራዲዮ መጽሔት ወግ ነውና ይሄንንም የጀመርነው ለማስተዋወቅ ያህል ብቻ አድርገን ነው ተመልካቾቻችን እናመስግን
ተመልካቾቻችን የቲ ሰዓቱ በጣም እናመሰግናለን
መጣለው በጠራችሁኝ ጊዜ ደስ ይለኛል ያለኝ ማካፈል ወጣለሁ
ብዙ ሰዎች አራያ ምሳሌ የምትሆኝ ነሽ በጣም እንደነቀነሽ
ተመልካቾች
የዛሬ 15 ቀን ፕሮግራም ግን ይገርማል ብዙ ሰው የሚጠብቀው ነገር ይኖራል ከየቲ ሌላ ይሄ ሙዚቀኛ ነው ራሴ በጣም
ተጠብቀው
በጣም ፕሮፌሰር መተው እነዚህ ከተሉኛል ስለሚሉ ሰዎች የሚሰጡን ትምህርት
ሰዎቹ ራሳቸው መኖራቸው
ያብየ መንግስቱ ታሪክ ትውስታ ደሞ ካብየ መንግስቱ ቀጥለን ማን እንደምናቀርብ ትገምታል ነገር ያለው
አንድ ሌላ ቱባ በረኛ አስተዋጽኦ
በጣም ዳኛቸው ወርቁን
ገሩም ነው አዲሱ እንግዲህ የሚቀጥለው ሬዲዮ መጽሔት የዛሬውን እንዳይቀማን ፈጥነን ወደ አዲስ አበባ እንመለስ ምን ይመስላል
ቶሎ በል አሁን ሰዓቱ
የንጉስ ያክሊሉ መስኮት የሚከፈትበት ነው
አሉላና አዲሱ እንዴት ሰነበታችሁ? ዛሬም መስኮቴ ሲከፈት አሻግሬ ማየው የጥንቱን የጧቱን ተወዳጁን የተፈሪ መኮንን ትምርት ቤት ነው። ዛሬ እንግዳይ ታደሰው እንዳፍራሽ።
ጧት እንግዲህ ገና ስንገድ እንደገባን ተማሩ ይሰለፋል በመጀመሪያ በባንድራው ፊት ለፊት ይሰለፋል ከዛም በቀጥታ ዋናው ዳይሬክተር ማሃል ሆኖ ምክትል ዳይሬክተሩ ተማሮቹ ማካከለ ሆኖ ጸጥታ ያስተበቀ ከዛ በኋላ የኢትዮጵያን ህዝብ መዝሙር በመዘመር ባንዲራውን ይሰቀል ነበር እና በዛን ጊዜ ተዝ የሚለኝ ባንዲራው በመሰቀልበት ጊዜ አይናችን አብሮ ከባንዲራው ጋር ከፍ ያለ እስከመጨረሻ እስከሚደርስ እንከተላት ነበር ባንዲራውን በዛም የባንዲራ ፍቅር በዛ ተማሪው ሁሉ ያድርነና አሁንም ራሱ በመንጭቅላችን በስሜታችን ውስጥ የመጣው የዛ የትብርት ቤት የባንዲራ ሰቃቀልና የባንዲራ ፍቅራችን መሆኑ ይገነዘባለኝ ነኝ
አስተማሪዎቹ ቅድም እንደገለጽከልኝ የውጭ ሀገር ሰዎች ናቸው በቋንቋ የመግባባቱ ተማሪው ያን ጊዜ ገና ጀማሪ ስለሆነ ትምህርት እንዴት ነበር እንደው
የሚገርም ነገር ነው ቋንቋ በዛ ትምህርት ቤት ውስጥ በጣም ቀላል ነበር እንደው ምን ለምሳሌ ብነግርህ በ17ኛ ክፍል ሆኜ የእንግሊዝኛ ቲያትር ሰርቼ ፍርደገምድል ለሚለውን ቲያትር በእንግሊዝኛ 7ኛ ክፍል ይያለው እንሰራ ነበር እኔ ፍርደገምድል ዳኛ ሆኜ አስፋው በላይ የሚባል ጓደኛችን ክፍል ተባብተን የነበረ እሱ ደግሞ ሌባው ሆኖ በቲያትሩ በእንግሊዝኛ እንሰራ ነበር በዛን ጊዜ በ7ኛ ክፍል ሆነን በእንግሊዝኛ እንማር ነበር አስተማሪያችንም ፒስኮር ነበረች
ታደሰ አንተ ትምህርትህን እዛው ጨረስክ
አዎ እንግዲህ ከፍተኛ ትምህርቴን በዛው ነው የጨረስኩት ከ1954 ዓመት ጀምሬ እስከ 1964 ዓመት ነው 9 ዓመት ሙሉ ተምሬ እዛው ነው የጨረስኩት እዛው ነው የጀመርኩት ሁለተኛ ደረጃ ማን ነው አንደኛ ደረጃ ትምህርቴን እዛው ነው የጀመርኩት የጨረስኩት ሁለተኛ ደረጃ እዛው ነው
በምን በቴክኒክ ሙያ በምን ተመረክ
አዎ እንግዲህ ተፈሪ መኮንን ትምህርት ቤት በስገልጽ ትንሽ ያለፍኩት ነገር ቢኖር የወንድ ትምህርት ቤት ነበር በመጀመሪያ ከዛም በኋላ ወደ 1904 ዓመት በኋላ የ ኢንዱስትሪያል አርትስ የሚል ተከፈተ። ኢንዱስትሪያል አርትስ እንግዲህ ማለት ምንድን ነው? የተግባር እድ የኮሜርስና የሆም ኢኮኖሚክስ ወይም የባልትና ትምህርት የሚባለው ሲሆን በዛን ጊዜ ሴቶች መጡ። ለኮሜርስና ለኢንዱስትሪያል አርትስ ትምህርት ሴቶቹ ተቀላቀሉ። በዛን ጊዜ ወንድም ሴት መማር ጀመር በዛ ትምህርት ቤት ውስጥ። እንግዲህ በትምህርት ቤት ውስጥ ስፖርት ያው አምስት ሜዳዎች፣ እግር ኳስ ሜዳዎች አሉ፣ የባስኬትቦል ሜዳ አለ፣ የቮሊቦል ሜዳ አለ እና በእነዚህ ውስጥ ሁሉም ማንኛውም ተማሪ ይሳተፍ ነበረ። ከዛም በተጨማሪ ደግሞ በእግር ኳሱ ብዙ የታወቁ ተጫዋቾች እነ ጥበበ መንክሬ ነበሩ ነበረ እነ አስፋው ከበደን የመሰሉ ሰዎች ከዛ ትምህርት ቤት የወጡ ናቸው። በአርቱም ደግሞ እንደ ሃይማኖት አለሙ ነጋየው ንጋቱና ደበበ በሸቱም እዛ እንደነበሩ እርግጥ እነሱ ጋር አልደረስኩባቸውም እርግጥ፣ ነገር ግን እዛ እንደነበሩ እናቃለን። እንደውም በኋላ እኛ በነበርንበት ጊዜ እየመጡ አንዳንድ ጭውውቶችን ያሳዩንም ነበር በረፍት ጊዜያችን እዛው ትምህርት ቤት እየመጡ።
ሌላስ እንደ በሙዚቃ
አዎ፣ በሙዚቃም እና በመጽሔትም እንደዚሁ የሬዲዮ ክበብ ነበረ በደንበኛ የተደራጀ እና ሁላችንም ተሳትፎ የምናደርግበት ሙዚቃ ይሰማል። በረፍት ሰዓት ላይ ስንወጣ ምንም የሚሰለች ነገር የለም። ቲያትር ይነገራል፣ ጨዋታ ጭውውት ይካሄዳል። ሙዚቃ በደንበኛ ከፍተኛ ሙዚቃ በእንግሊዝኛም በአማርኛ ሙዚቃዎች ይተላለፉ ነበር እና ተማሪው በአጠቃላይ ብቻ በዛ ትምህርት ቤት ውስጥ ባለበት ጊዜ ደስተኛ ሆኖ ይውል የነበረበት ትምህርት ቤት ነው።
ከሙዚቃ ባለሙያዎች የምታስታውሰው ይኖራል?
ከሙዚቃ ባለሙያዎች እንግዲህ እኛ ሙዚቃ ላይ እኛ አሁን ለምሳሌ ፕሮፌሰር አሸናፊ ተሰማ አሸናፊ ተከበደ ይቅርታ፣ እሱ እኔንም ሙዚቃ አስተምሯል። ሙዚቃ ትምህርት ራሱ እንደ አንድ ትምህርት ይሰጥ ነበር፣ ግብረ ገብነት ይሰጥ ነበር። ግብረ ገብነት ራሱ ተማሪውን በጥሩ መንፈስ ያሳድገውና ጥሩ ደግሞ ያውም ደግሞ ሌላ ነገር ሳይሆን በደንበኛ ማን ነው ታላቅን ማክበርን ስርዓትን አንዳንድ ነገሮችን ያስተምሩ ነበር። በሃይማኖት ብቻ ሳይሆን ሌሎች ነገሮችን ያስተምሩ ነበር እና በዛ ምክንያት ተማሪው እርስ በርሱ ይፋቀራል፣ ይከባበራል እና ጥሩ ነገር ይዞ ወጥቷል ከዛ ትምህርት ቤት ገምታለሁ እኔም ጭምር።
ታደሰ ወንድ አፍራሽ እስከ ዛሬ የሚቆጨው የተፈሪ መኮንን የቀድሞ ተማሪዎች ማህበር ተጠናክሮ አለመቋቋሙ ነው።
ተፈርቦ ተባሮች ብዙዎቹ ከሀገር ውስጥ የሉም፣ ጥቂት ናቸው። እዚህ ያለ ነው ግን ይሰማሉ። እና በእርግጥ የተፈሪ መኮንን ትምህርት ቤት ተማሪዎች ብዙም በመሰባሰብ ላይ ጥንካሬ ያለው ስራ የሰሩ አይመስለኝም። አንድ ጊዜ ተሰባስበን ነበር። እንደውም ምክትል ዳይሬክተራችን ሚስተር ጋኙ በህይወት ባለበት ጊዜ በሸራተን ሆቴል ተሰብስበን እሱም ሲመጣ እንደውም ትዝ የሚለኝ ግብዣ አዘጋጅተን ገንዘብ አዋጥተን ከፍለን ትልቅ ግብዣ ተካሄዱ ነበር። በዛን ጊዜ እሱ በሚገባበት ጊዜ እኛም ዊ አር ዘ ቦይስ የሚል መዝሙር አለን፣ ዊ አር ዘ ቦይስ ኦፍ ተፈሪ መኮንን የሚል መዝሙር አለን። በእሱ ተቀበል ነው። እሱም መጥቶ እንደገና ማይክሮፎን ተቀብሎ ዩ አር ዘ ቦይስ ኦፍ ተፈሪ መኮንን ብሎ ትልቅ ትዝታ ሰጥቶን አሁን ግን በህይወት የለም እንደ ሰጥቶን አልፏል። አዘመረን አዘምሮናል። ነገር ግን ያ ማህበር እንደገና በተወሰኑ ሰዎች እጅግ ገብቶ ነበረ። ሰዎቹም ብዙም ትናረጉ ውጭ ያሉ ተማሪዎችም እየላኩ ብዙ ነገሮች ቁሳቁስን ይልኩ ነበር አሉ። ነገር ግን እኛን ለማሰባሰብ የተደረገ ሙከራ እጅግ ደካማ በመሆኑ ለምሳሌ አሁን የኮከበ ጽባ ተማሪዎች ጓደኞቻችን ማለት በዛን ጊዜ ነበሩ ማቃቸው አሉ። አሁን ድረስ ትምህርት ቤቱ የድሮ ተማሪዎች ተሰባስበው ጥሩ ቁም ነገር እየሰሩ መሆን አውቃለሁኝ እና የእኛን ግን ትንሽ ያሳዝነኛል። ብዙ የገፋ አልሆነም።
ልክ ነህ። ተፈሪ መኮንን ማን ነው? ኮከበ ጽባ እኔም እሰበሰባለሁ። የተፈሪ መኮንን ትምህርት ቤት የቀድሞ ተማሪዎች ማህበር ሊቀመንበር ናቸው ተብዬ ስም አልጠራም። ከውጭ መጥተው ከካናዳ ኢንተርቪው ቃለ መጠይቅ ላደርግላቸው ሁሉ በሰው አማካይነት ለመገናኘት ፈልጌ በሰውየው ፈቃደኝነት ማነስ ምክንያት እኔ የምጠይቃቸው ስለ ትምህርት ቤቱ ነው። ያ ፕሮግራም ሳይሰራ ቀርቷል እና አሁን አንተ ያልከው በትክክል ነው። ጠንከር ብለው ተሰባስበው የቀድሞውን ትዝታ ለመቀስቀስ የሚደረግ ጥረት በጣም ደካማ ነው በአንዳንዱ ትምህርት ቤቶች። ኮከበ ጽባ ብዙ ስራ ተሰርቷል።
በጣም በዚህ በሚሰገነው ትልቁ ኮከበ ጽባ ነው። የተፈረው ኮን ጥሩ ተማሪዎች ነበሩት። ብዙ የሚያስቡት አሜሪካን ሀገር ይሰባሰባሉ። አሁን ለምሳሌ አሜሪካን ሀገር በእግር ኳስ ጨዋታ ጊዜ በሜሪላንድ በተደረገበት ጊዜ አለፈው አንድ ሶስት አመት በፊት ሄጄ ነበረ እዛ ድንኳን ይተክላሉ። ቀድሞ የተፈረምኩት ተማሪዎች ይላል፣ ግን ብዙ ሰዎቹ አይተዋወቁም እና አሰባስበውም ለማነጋገርም ብዙም ጥረቱ አነስተኛ ነው፣ ደካማ በመሆኑ እኔም ሰው አጥቼ ነው ያለፍኩት ያን ድንኳን። በተረፈ ግን የተፈረጉት ትምህርት ቤት ጥሩ ታሪክና ዝና ያለው ትምህርት ቤት ነበረ። አሁንም ቢሆን ምናልባት የሚያዳምጥ ሰው ካለ፣ ሊያሰባስብ የሚችል ሰው ካለ በእውነት በደንብ ቢደራጅና ቢሰባሰብ ሌሎቹን ተማሪዎች አሁን ያሉትን ተማሪዎች ምሳሌ ለመሆን እንችል ነበር ብዬ ገምታለሁ።
አመሰግናለሁ። አቶ ታደሰ ወንድ አፍራሽ የዛሬ 15 ቀን የቀዳማዊ ኃይለ ሥላሴ ኮከበ ጽባህ አጠቃላይ ሁለተኛ ደረጃ ትምህርት ቤት ዲሬክተር የነበሩትን አቶ አማረ ጉልላትን ይዤ ቀርባለሁ። አመሰግናለሁ።
መገረም ከቃልም በላይ ሰው እንዳንቺ መቼም አለ። አንቺን ከምንም በላይ በተለየ አይሻለሁ። ለዘላለም በልብ ቦታ ስጥቼሻለሁ። መገረም ከቃልም በላይ ወንዳንቺ መቼማለይ አንቺ እኔ ከምንም በላይ ልቤ ወድሻለሁ። ለዘላለም በውስጤ ቦታ ሰጥቼሻለሁ። I tell some makalat, I tell some mafi. If I can tell cat and it had a fee. I'm got to come a cabala. Oh, come on, I am my eye. I know choice, I can't get a card.
ማዲንጎ
ግሩም ጫው ድምጹን ድጋሚ ያሰማን ቆይቷል።
እንደው እንደዚሁ እንደው
ቢያላለምን በለለት
ቢያላለምን በለለት
አላገኘነው
ቀርቦ ነግረነው አላገኘነው ቀርበ አለለውም
እንዳይቀርበት ብናረግ ምን ይመስላል?
እሱ ደግሞ ጥሩ አካሄድ ነው። አ አድማጮቻችን ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን በዚሁ ልንቋጭ ነው።
አሁን ይቀርን
አዎ የመሰናበቻ ዜማ ነው።
ድምፃዊው ብዙአየ ደምሴ መልእክት የዜማው የሰጡት መጠሪያ ነው። ለማጠቃለያ ዜናው እንመለሳለን። እዚያው
አይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስለሻል እንዴ አይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስንቱን ጋራ ዞረሽ የኔ አለ ስንቱን ጋራ ዞሬ ስንቱን ጋራ ዞረሽ የኔ አለ ስንቱን ጋራ ዞሬ እንዴት እንዳዲሰው ታሚኛለሽ ዛሬ ታሚኛለሽ ዛሬ እስኪ ልጠይቀው ትርስሽን ምን ይሆን ምክንያቱ እስኪ ልጠይቀው ትርስሽን ምን ይሆን ምክንያቱ ፈገግ ብሎ ሸኘኝ ሲቆረጥ አንጀቱ ሲቆረጥ አንጀቱ ከኔ አንጀት ይመስል ይገርማል የተሰራው ክሩ ከኔ አንጀት ይመስል ይገርማል የተሰራው ክሩን ይረበሻል ሆዴ ሲገረፍ ክራሩ ሲገረፍ ክራሩ አይታይሽ ሞይ የኔ አበባ የልቤ ውስጥ እሳት ስንቱን አሳለፍኩት የኔ ዓለም አንቺን ላለመርሳት ሳድር ለብቻዬን የኔ አበባ ስወድቅ ስነሳ አስታውስሻለሁ የኔ ዓለም እኔ አንቺን አረሳም ሰማይ ደብ ይመስል ብታብን ጨረቃ ሳላ የሻላት
አድማጮች አሁን የማጠቃለያ ዜናዎችን አሰማለሁ። በቤንሻንጉል ጉሙዝ ክልል በተፈጠረ ግጭት የሰው ሕይወት በማጥፋትና ንብረት ላይ ጉዳት በማድረስ የተጠረጠሩ 66 ሰዎች በፌዴራል ፖሊስ በቁጥጥር ስር ውለዋል። የኦሮሞ ዲሞክራሲያዊ ፓርቲ የገጠር ፖለቲካ አደረጃጀት ዘርፍ ኃላፊ አቶ አዲሱ አረጋ በማኅበራዊ ሚዲያ ገጻቸው እንዳሰፈሩት ፖሊስን ጨምሮ በአካባቢው የበርካታ ነዋሪዎችን ሕይወት በአሰቃቂ ሁኔታ በማጥፋትና ንብረት ላይ ጉዳት በማድረስ የተጠረጠሩ 66 ሰዎች በፌዴራል ፖሊስ በቁጥጥር ስር ውለዋል። የፌዴራል መንግሥት የጸጥታ አካላት በኦሮሚያና በቤንሻንጉል አዋሳኝ አካባቢዎች ደግሞ ያለውን ችግር ለመፍታት ታጣቂዎች እንደሚገቡ ትላንት ማስታወቁ ይታወሳል። የፌዴራል የጸጥታ አካላት ጣልቃ የሚገቡት ከኦሮሚያና ከቤንሻንጉል ክልሎች በቀረበው ጥያቄ መሠረት መሆኑን ብሔራዊ የጸጥታ ምክር ቤት አስታውቋል። ይህ በእንዲህ እንዳለ በኦሮሚያና ሶማሌ ክልል አዋሳኝ ድንበር ላይ የሚስተዋሉ ግጭቶችን በማኅበረሰቡ ባህል ለመፍታት እንዲያስችል ከአባገዳዎች፣ ኡጋዞችና የእምነት አባቶች የተውጣጣ ቡድን ችግሮች ወዳሉበት አካባቢ ሊንቀሳቀስ ነው። በጉዳዩ ላይ ዛሬ አዲስ አበባ ኢሊሊ ሆቴል መግለጫ የተሰጠ ሲሆን አባገዳዎች፣ ኡጋዞችና የእምነት አባቶቹ ከሚቀጥለው ሳምንት ጀምሮ ወደ አካባቢው እንደሚንቀሳቀሱ ታውቋል። ዜናው አበቃ።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስካሁን 4 ሰዓት በ19ና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ከፕሮግራም አቀናባሪያችን ንጉሡ ታምሬ ጋር የራዲዮ መጽሔት አዘጋጅነት